የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ምሽት በጋቢና ቪኦኤ
እኔ የመጀመሪያው ቲክቶክ ኮሮና ተጠቂ ነኝ ያስመሰልኩ እንደዛ መጀመሪያ ላይ ገብቷል ተብሎ ተከነገረበት ሰዓት እንደአይነት መረበሽ እንደአይነት ሌላ ስጋት ውስጥ አልተገባም።
አቶ አንሙ ታወቀ ናቸው። ከአሜሪካ ወደ ኢትዮጵያ በገቡ በጥቂት ቀናት ውስጥ በተደረገላቸው ምርመራ የኮቪድ-19 ቫይረስ ተገኝቶባቸዋል። ስለኔ በማህበራዊ ገጾች ሲዘዋወር የነበረው መረጃ አሳዝኖኛልም ብለዋል። ሙሉ መሰናዶው በምሽቱ ይደመጣል።
የመጣናቸው ጊዜ ሁለተኛ የሶስት አመት እቅዱን የለም ልንወጣበት የምንችለው እቅድ በጣም ጥሩ የሆነ አሰስመንት መስራትና ለዛ ቢሆን እቅድ ማዘጋጀት ነው ያስፈልግ።
የመጣኔ ሀብት ተንታኙ አብዱል መናን መሐመድ ናቸው። ኢትዮጵያ የኮቪድ-19 ወረርሽኝ ከፈጠራቸው ኢኮኖሚያዊ ፈተናዎች የምታገግምባቸው ሐሳቦችን በምሽቱ ይሰነዝራሉ። ተጨማሪ ትኩስ ዘገባዎችም አሉን። ሰላም ለእናንተ ይሁን። ይህ ጋቢና ቪኦኤ ነው። ከአሜሪካ ድምጽ ተጀመረ። ሀብታሙ ዝዩም መርሃ ግብሩን እመራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኝናለች።
አመሰግናለሁ ሀብታም። ባለፉት 24 ሰዓታት ውስጥ ከተደረጉ 965 የላብራቶሪ ምርመራዎች በእለቱ የኮሮና ቫይረስ የተያዙ ሰዎች አለመኖራቸውን የኢትዮጵያ የጤና ጥበቃ ሚኒስቴር ዛሬ ቀትር ላይ ባወጣው የፌስቡክ መግለጫ አስታውቋል። የደቡብ ክልል የጤና ቢሮ የኮሮና ቫይረስ መከላከያና የሐኪሞች የግል ደህንነት መጠባበቂያ ቁሳቁሶች እጥረት እንዳለበት አስታወቀ። የጤና ቢሮው ኃላፊ አቶ አቅነው ካውዛ ከውጭ የመጡ ከ800 በላይ ዜጎች ባስገድዶ ለይቶ ማቆያ ውስጥ መሆናቸውን ተናግረዋል። አቶ አቅነው በህብረተሰቡ መካከል ስለወረርሽኙ ግንዛቤ ለመፍጠር ጥረት ቢደረግም እስካሁን ድረስ ግን የባህሪ ለውጥ አለመምጣቱን ገልጸው የአስተምህሮታችንን ውጤታማነት ማጤን ያስፈልጋል ብለዋል። በክልሉ የቤት ለቤት አሰሳ በዚህ ሳምንት ከተጀመረ ወዲህ በየቀኑ ከ200 እስከ 300 የሚደርሱ ጥቆማዎች ለመንግስት የደረሱ መሆናቸውን ገልጸው በቫይረሱ የተጠረጠሩ 51 ሰዎች ተመርምረው ሁሉም ነጻ መሆናቸው መረጋገጡንም አስታውቋል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። የኮሮና ቫይረስን ለመከላከልና ስርጭቱን ለመክታት ዛሬ በደሴ ከተማ የቤት ለቤት አሰሳ ተጀመረ። 60 ሺህ ቤቶችን በሚያካትተው አሰሳ 120 የጤና ባለሙያዎች እንዲሁም በጎ ፈቃደኞች ይሳተፉበታል ተብሏል። በሌላ በኩል የደሴ ሪጅናል ላብራቶሪ ከነገ ጀምሮ የምርመራ አገልግሎት መስጠት የሚያስችለውን ዕውቅና አግኝቷል። ላብራቶሪው በክልሉ ከደሴና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጥም ነው ተብሏል። ለታል ወሎ ዩኒቨርሲቲ ያዘጋጀው የላብራቶሪ ምርመራ እንደሚጀመር የተገለጸ ሲሆን በሁለቱ የላብራቶሪ መመርመሪያዎች በቀን እስከ 500 የሚደርሱ ናሙናዎችን መመርመር እንደሚቻል የጤና መምሪያ ኃላፊው አቶ አብዱል ሐሚድ ይመር ለአሜሪካ ድምጽ ሬዲዮ አስረድተዋል። ዘገባውን ያደረሰን መስፍን አራጌ ነው። የኮሮና ቫይረስ ስርጭትን ለመቆጣጠር በመላው አሜሪካ በፕሬዝዳንት ዶናልድ ትራምፕ የእንቅስቃሴ ገደብ ሊጣል እንደሆነ የወጡት የሐሰት መረጃዎች በዋነኛነት እንዲሰራጩ ያደረጉት የቻይና የስለላ ሰራተኞች ናቸው ሲሉ የአሜሪካ የደህንነት ተቋማት መክሰሳቸውን ኒውዮርክ ታይምስ ዛሬ ዘግቧል። እንደ ዘገባው ከሆነ ይህ መልእክት ከወር በፊት በስልክ ከሰው ወደ ሰው ተላልፎ በኋላም በማህበራዊ ድረገጾች ላይ በመዛመት መጠነኛ የሆነ ውዥንብር መፍጠሩን ተከትሎ የአሜሪካ የደህንነት መስሪያ ቤት የመረጃዎቹን ሐሰተኛነት ገልጾ መግለጫ እንዲያወጣ አስገድዶት ነበር። የቻይና የውጭ ጉዳይ መስሪያ ቤት በበኩሉ ይህ ክስ መሰረተ ቢስ የሆነ እንደሆነ ገልጾ ምንም ምላሽ እንደማይኖረውም አስታውቋል። የተባበሩት መንግስታት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬሽ የኮሮና ቫይረስ ወረርሽኝ ከበሽታነቱ አልፎ የሰብአዊ መብት ቀውስ እያስከተለ እንደሆነ ገለጹ። አንቶኒዮ ጉቴሬሽ ሐሙስ ዕለት በሰጡት መግለጫ ላይ የዓለም መንግስታት የዜጎቻቸውን ጤና እንዲጠብቁ የሕክምና መስጫ ተቋሞቻቸውንም ለሁሉም ዜጋ እኩል ተደራሽ እንዲያደርጉና የኑሮና የመቋቋሚያ ድጎማ ለሚያስፈልጋቸውም ድጋፍ እንዲያደርጉ እንዲሁም መሰረታዊ የሆኑትን እንደ ምግብና መጠጥ መጠለያ እንዲያሟሉ ጠይቀዋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ጋቢና ቪኦኤ የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ለወራት ያለም ስጋት ሆኖ በቀጠለው የኮሮና ቫይረስ የሚያዙ ሰዎች ቁጥር በኢትዮጵያም ያሻቀበ መሄዱን ተከትሎ ኢትዮጵያ መገናኛ ብዙሃን ግለሰቦች ሊያደርጓቸው ስለሚገቡ ጥንቃቄዎች ከማስተማር ባለፈ ለወትሮ ማህበረሰቡ በአካል ተገኝቶ ይሳተፍባቸው የነበሩትን ማህበራዊና ሃይማኖታዊ ስነ ስርዓቶች ከቤቱ ሳይወጣ ባለበት እንዲከታተል እያደረጉ ነው። ከዚያ አንጻር የመገናኛ ብዙሃን ህብረተሰቡን ከወረርሽኝ ለመጠበቅ በሚደረገው ርብርብ ምን ያክል ኃላፊነታቸውን እየተወጡ ነው ስትል ባልደረባችን ስመኝሽ ቆየ በኢትዮጵያ የሚገኙ የመገናኛ ብዙሃን ተቋማት ተወካዮች አነጋግራለች። እንደሚከተለው ይቀርባል።
ለረጅም ጊዜ በሙከራ ስርጭት የቆየውና ዋናው ስርጭት ከጀመረ ገና የሳምንታት እድሜ ያስቆጠረው ባላገሩ የቴሌቪዥን ጣቢያ ስርጭቱን የጀመረው ከኮሮና ቫይረስ ጋር የተያያዙ መረጃዎችን ለህዝብ በማድረስ ነበር። የቴሌቪዥን ጣቢያው መስራች አባልና ዋና ዳይሬክተር የሆነው አብርሃም ወልዴ እንደገለጸልን የመላው ህብረተሰብ ርብርብ በሚፈልግበት በዚህ ወሳኝ ወቅት እንደ ሚዲያ ተቋም የራሳችንን አስተዋጽኦ ማድረግ አለብን በሚል ውሳኔ የቴሌቪዥን ጣቢያው የሙከራ ስርጭቱን አቋርጦ ወደ ሙሉ ስርጭት እንዲሸጋገር ተደርጓል ይላል።
በፋሲካ በዓል ነበር ዋናው ስርጭት እንጀምራለን ብለን ፕላን አድርገን ነበር። ከዛ ግን እዚህ ረሽኝን ምክንያት በአጋጣሚ ባሰብነው አይነት እስኬጁል መሄድ አልቻልንም። ስለዚህ ምን እናድርግ ብለን በጦር ቁጭ ብለን ማሰብ ጀመርን። ምንድነው ሁለት ሀሳብ መጣ። አንድ ሊቆይና በቃ ነገሮች ሲረጋጉ ባሰብነው ደረጃ እንጀምር የሚል አንድ ሀሳብ ነው። ሌላው ደግሞ በዚህ ራፍ ላይ ለወገን ካልሰራን የአካሂደን ምን ማለት ነው? ስለዚህ ወገን የሚደሰትበት ነገር ሀገር የሚደሰትበት ነገር መስራት ይህ ግዴታችን ነው። እንግዲህ ይሄ ነገር በሕክምና ባለሙያዎች በፖሊሶች እና በወታደራዊ ኃይሎች እና በሚዲያ አካላት ጥምረት የሚሰራ ሀገራዊ ስራ አለ እና ሁለተኛው አማራጭ አሸነፈ ማለት ነው። ስለዚህ በሱ መንቀሳቀስ ጀመረ።
የኮሮና ቫይረስ እያስከተለ ካለው የጤና የኢኮኖሚና ማህበራዊ ቀውስ አንጻር ማህበራዊ ሚዲያዎችን ጨምሮ አጠቃላይ የመገናኛ ብዙሃን ለህብረተሰቡ ትክክለኛ መረጃ የማቅረብና ሰዎች ራሳቸውን እንዲጠብቁ የማስተማር ኃላፊነት ተጥሎባቸዋል። ሌላው ያነጋገርነውና 90% የመደበኛ ፕሮግራሙን በኮሮና ቫይረስ ዙሪያ ባሉ ዘገባዎች የተካው ደግሞ አፍሪካን ሬኔሳንስ ቴሌቪዥን ሰርቪስ ወይም አርትሲ ቴሌቪዥን ጣቢያ ነው። የጣቢያው ዋና ኦፕሬሽን ኃላፊ መላኩ ብርሃኑ እንደገለጸልን የኮሮና ቫይረስ እጅግ አሳሳቢ በመሆኑና አሁን ያለውን የተስፋ መስኮት ተጠብቆ በበሽታው ሌሎች ሀገሮች እንደተጠቁ ህብረተሰቡ እንዳይጠቃ የማድረግ ኃላፊነቱን ለመወጣት አርት ቴሌቪዥን ከፍተኛ ትኩረት ሰጥቶ እየሰራ ይገኛል።
አብዛኞቹ ከዚህ ቀደም የነበሩትን ፕሮግራሞች በሙሉ ስማቸውን ባለበት ተጠቅሞ ነገር ግን ኮንቴንታቸውን ሙሉ ለሙሉ በኮሮና ቫይረስ ኮቪድ-19 ላይ ያተኮሩ እንዲሆኑ አድርጓል። ከዛም ጋር በሀገር ውስጥ ያሉ የሕክምና ባለሙያዎችን በማነጋገር የበሽታ መተላለፊያ መንገዶችና ሊደረግ የሚገባቸው ጥንቃቄ ጉዳዮችን በተመለከተ ህብረተሰቡ በቂ መረጃ እንዲያገኝ በማድረግ የተለያዩ ፕሮግራሞች ውስጥ ኢንተርቪው ማድረግ እያቀረበ ህብረተሰቡ እንዲማርበት አድርጓል። የዜና ሽፋኑ ኦልሞስት 90% ከሚባለው በላይ በየቀኑ ያሽፋል። ትኩረት የሚያደርገውም የኮሮና ቫይረስ ስርጭትና የመሳሰሉት ተዛማጅ መረጃዎች ላይ ነው። ያሉን ሳምንታዊ የሆኑ የሳምንት 2 ቀን እና 3 ቀን የሚተላለፉ ፕሮግራሞች በተለይ የውይይት ፕሮግራሞች እና ምን ጉዳይ የሚባለውን ጨምሮ ሙሉ ትኩረታቸውን በዚህ ላይ እንዲያደርጉ አድርገናል። የመዝናኛ ፕሮግራሞቻችን ያዝናኑም ቢሆን ህብረተሰቡ ተገቢ የሆነ እውቀት እንዲጨብጥ ለማድረግ በዚሁ በኮሮና ቫይረስ ወረርሽኝ እና ተዛማጅ መረጃዎች ላይ ፎከስ እንዲያደርጉ አድርገናል።
የሚደረጉት ጥረቶች እንዳሉ ሆነው አብርሃምን ኢትዮጵያ ውስጥ ያሉ የሚዲያ ተቋማት ሚዛናዊ አቀራረብ ምን ይመስላል በሚላቀረብንለት ጥያቄ ሲመልስ የኮሮና ቫይረስ አዲስ ወረርሽኝ ከመሆኑ አንጻርና በበሽታው ያሉ መረጃዎች በሙሉ ጥርት ያሉ አለመሆናቸው ሚዛናዊ ዘገባ ላይ ተጽዕኖ አሳድሯል ይላል።
ሚዲያ ትልቅ አስተዋጽኦ ያደርጋል። በእርግጥም የሚዲያው የሚሰሩ ሰዎች የሚዲያው ባለቤቶች ሆነ ወይም ፕሮዲሰሮቹ በጣም መጠንቀቅ አለባቸው እና አንዳንድ ጊዜ ጣቢያዎች ላይ የሚታዩት ነገር በጣም አብዛኛው ጥሩ ሆኖ ሳለ ግን ከኛ ሀገር ባህሪ ጋር አስቸጋሪ ነው። አንዳንድ ጊዜ በሰዎችን ጣቢያ ላይ ራሱ በቃ አድርጎ የተባለው ነገር ሲደረግ ሰው ጋር ያለሽ እና በቃ ስህተቶች ከፈለግሽ በጣም ብዙ ስህተቶች ታያለሽ። ሁለተኛ እንደገና ደግሞ መልክትም ሲያስተላልፉ ከበሽታው ጋር ባለ ወይ መቀለብ ወይም ነገሩን አንዳንድ ጊዜ ከባድ ነው። ነገሩንም በጣም ማክበድ ነገሩንም በጣም ማቅለል ምልክት የምናየው ልኩን ማወቅ ራሱ እውቀት ይፈልጋል። ስለዚህ ማንም ተነስቶ ዝምሎ በዚህ ጉዳይ ላይ ማስተማር፣ ማንም ተነስቶ በዚህ ጉዳይ ላይ ዘፈን መስራት፣ በዚህ ጉዳይ ላይ ተነስቶ ማስታወቂያ ብር ብሎ መስራት ትክክል አይደለም። እሱ ምንም አይነት ስታንዳርድ ስለሌለው በእርግጥ አስቸጋሪ ይሆናል።
መላኩም በበኩሉ በአሁኑ ወቅት ሐሰተኛ ወይም የተዛቡ መረጃዎች በተለይ በማህበረሰብ ሚዲያው ላይ መቅረባቸው ከበሽታው እኩል ህብረተሰቡ ላይ ጉዳት የማስከተል አቅም አላቸው። ስለዚህ እንደዚህ ያሉ የተዛቡ መረጃዎችን ለማጥራት እንሰራለን ይላል።
በተለይ የሚናፈሱ መረጃዎችን በማጥራት ረገድ ስለ ቫይረሱ ያሉ የተዛቡ ግንዛቤዎችን ሊያጠሩ እንዲችሉ የህክምና ባለሙያዎች ከሙያ ጋር ቀጥተኛ ተዘማጅነት ያላቸው በጤና ሚኒስቴር በሚዲያ ሪሶርስ ፐርሰን ናቸው ተብሎ የተለዩ የህክምና ባለሙያዎችን ብቻ ማነጋገር መረጃዎችን በቀጥታ ወደ ህብረተሰቡ ለማቅረብ ጥረት እያደረግን ነው።
የዓለም አቀፉ የምርመራ ጋዜጠኞች ትስስር ያለፈው ወር ላይ ጋዜጠኞች ኮቪድ-19ን በምን መልኩ መዘገብ አለባቸው በሚል ጠቃሚ ምክሮችን የያዘ ሪፖርት አውጥቶ ነበር። በሪፖርቱም ላይ ጋዜጠኞች እውነታውንና ግምታዊ ሐሳቦችን እንዲለዩ፣ ትኩረት ለመሳብ ሲባል ዘገባዎችን አስፈሪ እንዳያደርጉና የሚያብራሩ ባለሙያዎችን በጥንቃቄ እንዲመርጡ መክሯል። ለቪኦኤ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መደመጡን ይቀጥላል። አቶ አንሙ ታወቀ ከአሜሪካ ወደ ኢትዮጵያ ከገቡ ከጥቂት ቀናት በኋላ በተደረገላቸው ምርመራ የኮቪድ-19 ቫይረስ የተገኘባቸው ግለሰብ ናቸው። በአሁኑ ሰዓት በተደረገላቸው የሕክምና እርዳታ ከቫይረሱ ነጻ የሆኑት አቶ አንሙ እሳቸውን አስመልክቶ በማህበራዊ መገናኛዎች ሲሰራጩ የነበሩ መረጃዎች በእጅጉ እንዳሳዘኗቸው ገልጸዋል። ዳግም ከቤተሰቦቻቸው ከመቀላቀላቸው ከጥቂት ሰዓታት በፊት አስቴር መስጋናው ደውላ አናግራቸው ነበር። እንደሚከተለው ይደመጣል።
ስሜ አንሙ ታወቀ ይባላል። የመጣሁት ከአሜሪካ ኢንዲያና ግዛት ነው።
ኢንዲያና ግዛት?
አዎ፣ ጀዋራ ከተማ ነው የተወለድኩበት። ደግሞ አዲስ ክላን ከተማ ይባላል። ያው ቀደም ሲል የአብዛኛውም ሰው እንደማውቀው በሽታው ከተገኘብኝ በኋላ እዚህ ባህር ዳር መኮር ሆስፒታል እንገኛለሁ ማለት ነው።
አሜሪካን ሀገር ምን ያህል አመት ቆዩ?
2 ዓመት ነው የቆየ።
ወደዚህ ከመምጣቱ በፊት የኮሮና ቫይረስ በግዛት ውስጥ ነበር?
በግዛት ውስጥ እንዳሁኑ የከፋ ደረጃ ባይሆንም የከፋ ደረጃ አልደረሰም እንጂ ነበረ።
ወደ ኢትዮጵያ ሲመጡ አላማው ከምን ጋር የተያያዘ ነበር?
የኢትዮጵያ ወደ ለማሳለፍ መጪውን በዓል ለማሳለፍ ነው። ሁለተኛ ደግሞ ልጅ አለችም። በለታ መክለ ያው በዘጠኝ ወር አካባቢ ነበር ተያትል ኩሷንም ለማየት ተረጋለ በቴላም ያለው ነገር አንተ ለማለት በቃ ባሪ ለጆን ያሳለፍነውን ባል ለማሳለፍ ነበር ከቤተሰቡ ጋር ከመደገ።
እርሶ የመጡበት ወቅት እንግዲህ የኮሮና ቫይረስ በዓለም አቀፍ ደረጃ የተስፋፋበት ነበር። ቫይረሱ ሊኖርብኝ ይችላል ብለው ተጠራጥረው ነበር?
አጋጣሚ ከኢንዲያና ወደ ዲሲ ለመሄድ ኢንዲያና ላይ የነበረው ኤርፖርት ወደ 17 ፍላይት ካንስል ነበር ያኔ ነው። በጣም ያስፈራል። ጭር ያለ ነገር ነበረ። ግን ከዛ ወደዚህ እስከመመጣ ባለው እኔ ምንም ነገር አላሰብኩኝም። ይህ ነገርም ይፈጠራል ብዬም አልጠበኩም ነበር። አጋጣሚዎች ደግሞ እንግዲህ እንደዚሁ ሁኔታ ነው።
እዛ ያሉ ግን ስለ በሽታው የመተላለፊያ መንገድ መደረግ ስላለበት ጥንቃቄ ያውቁ ነበር ማለት ነው?
አዎ፣
ጥንቃቄ ያደርጉ ነበር።
ባለው ነገር ጥንቃቄ አደረጋሉ። ለምሳሌ እንደዚህ በምትንቀሳቀስበት ሰዓት ሳኒታሪ መርስ አስፈላጊ በሆነበት ቦታና ዶላሮችን በመጠቀም እንዲህ ታደርጋለች።
ከመቼ ወዲህ ነው ምልክቱን ማሳየት የጀመሩት ኢትዮጵያ ውስጥ ከገቡ በኋላ?
እንግዲህ ኢትዮጵያ ውስጥ ቅዳሜ ቀን ነው የገባውኝ። በእኛ 12 ማለት ነው፣ በኢትዮጵያ 12 ማን የገባው በሁድም ደህና ነበርኩኝ። ሰኞ ከሰዓት በኋላ አስታውሳለሁ፣ የሆነ ማለት የተለየ ስሜት ይሰማ ነበር። ላይክ ብርድ ብርድ ማለት ነው። እና የሆነ ሰዓት ላይ ምሽት ወቃኝና የሆነ መድኃኒት ምናምን ገብቼ እሱን ወሰድኩኝ። ማክሰኞ ወደ አገር መጣመለስ ማለት ነው ወደ እንጅባራ። ከዛ በኋላ ማክሰኞ ገባሁ። ማክሰኞ ስምንት ሰዓት የተኩል አካባቢ ገባሁ። ከዛ ከገባሁ በኋላ ጥሩ ስሜት አልነበረም። ቤተሰብ ምናምን ነበሩ። በአንደኛ ድካም ስለነበር መንገድ በራሱ የመጣሁት ድካም ነበረ። የተወሰነ ለማሳለፍ እየተኛው ከዛ ከማቀነስ ነው ፕሮብለማ ነገሮች ማለት በጣም እንትን እያለ መጣ። ይህ ስሜቱ ማለት ብርት ብርት የማለቱ እስኪ ለእኔ ከዛ ራሱ ይሄ በሽታ ይሆናል ብዬ ምንም አልተጠራጠርኩ ነበር። እና ያው ከእንደዛ አይነት ቦታ ተስት መጫ አየሩም ሊቀየር ይችላል። ሁለተኛ ደግሞ ምግቡን በራሱ ይህን ነው ውስጤ ላይ የነበረ። እና ከሰዓት ዛንጀዋራ ላይ አንድ የግል ደርሱ እንትን ላይ ሲጅን ቼክ ተደረጉ። ቼክ ሲደረግ በወቅቱ ታይፎይድ እንዳለብኝ ነው የተነገረኝ። ታይፎይድ እና ታይፎይድ ከዛ ሙቀትን ተለክቼ ሙቀት የማሳስ በ1537 ነበረ። ወይም ዶክተሩ በግል ላይ በቃ ያለውን ነገር ይህ መራም ትችል እና ካልተሻለ ደውለን ግን በግል መጠን ግን አናግረኛለን። ከዛ ከእንደዛ መጣው ወደ አሁኑ መድኃኒትን ጀመርኩኝ። አምስት ጠዋት ላይ ተደወለ ከዞን ጤና ቢሮ ማለት በባለቤቴ ስልክ ተደውሎ እንዲህ መረጃ ሰጥተን ነው ምናምን አሉ። እኔም ያለውን ነገር በግልጽ ተናገርኩ። አሁን እንዲህ መጣኝ ነገር ችግር ስጋት ነው እና ይህን ይመለከተኛል በሚል አይ እኔ እስካሁን ደህና ነኝ እነዛ የሚባል ምልክት ነገር የለብኝም ግን ተመርምሬ ታይፎይድ እንዳለብኝ ነው የተነገረኝ። ይህ እንዲሁም እንዳምነኝ ብዬ በወቅቱ የሙቀት የራሱ 37 ነው ይሄ ነገርኩት። ከዛ ወደ አሁኑ ሚዲያ ላይ አዲስ ቅዳም ከተማ እና የእንጅባራ ከተማ ኮሮና በተያዘ ሰው እየተረበሸች ነው። እንግዲህ እዚህ ጋር ማለት ነው ምንም ባልተረጋገጠ ነገር ላይ ማለት ነው
ከኮሮና ቫይረስ ጋር ምርመራ ተደርጎ የምርመራ ውጤት ይፋ ባልሆነበት ሁኔታ ነው ይሄ መረጃ የተሰራጨው።
ይሄ ነው ይሄ ባልሆነበት ሁኔታ ላይ በሶሻል ሚዲያ ደግሞ ያን ወሬ በጣም ተቀባበሉ። ይገርምሻል በየቦታው ከቴሌሊ ጀምሮ ከሶበር ቻጊ ዳንግላ ባህር ዳር ሁሉ ሂዶ በየጭፈራ ቤቱ እንድንጋ አድርጓል ብሎ ሰውየው ነው የኔን ጤና ገባ። ያ ችግር የለውም እኔ በመጠየቅ ባለብ በርታይቶ በአካል ጠይቃለሁ። አርብ ዕለት መጡ። አርብ መጡ ከክልል የመጡ ባለሙያዎች ናቸው። ያምን አመስናለን ብለው ለሳ ነው አሁንም ይለውባል መጡ ባለሙያዎቹ ከክልል የመጣ እንደዚህ ዛሬ እኔም ማለት እስከዛም ድረስ እንኳ ምንም ውስጤ ላይ ሀር በሽታ ይኖራል ብዬ አላልኩም። ብሎም እንዴት እንደዚህ ብሎ ስሜን ባልሆነ ነገር እንትን ይላሉ ሌላው ነው ውስጥ ነው የነበረ እኔ ላይ የተለየ ምልክት አይታቸው ነው ወይስ ምንድን ነው? እኔ እንዲህ ታክም ነበር እና ያለው ችግር ይሄ ነው ብዬ በግልጽ ተነጋገር ነው። እነሱም አይ ይህ ነው ፕሮብለም የመጣ ነው ስለዚህ ማምና ይመሰላሉ። ኦኬ እንደዛ ከሆነ ዘንም ደስ ይላል ምክንያቱም ይህ ለጋራም ስለሆነ ችግር የለውም አልኩኝ። ማምና ተወሰደ። አርብ ጠዋት ማምና ተወሰደ። ቅዳሜና እሁድን እቤት ነበርኩኝ። አልወጣሁም የትም ከዛም ራሱ አልወጣሁም። ሰኞ ጠዋት ነው የመጡ ውጤቱ በጋራ ባላችሁበት ነገራችሁ ምናምን ተብሎ ቁጣለ ተነገረ። ውጤቱ ከ80-95% ይሆን በሽታው ድኗል ግን ምልክት እያሳየ ስለሆነ ባህር ዳር ሆስፒታል መቆየት አለብን ምናምን አሉ። ባለቤቴ በጣም ደንግጣ በወቅቶች ሆች ማገር ምናምን ነበሩ። ያላሰብኩት ነገር ነው የተከሰተው። መጨረሻ ላይ ራሴን አረጋጋሁኝ እና አምቡላንስ ይመጣል ተዘጋጅ ተብሎ ወደዚህ የመጣሁበት ሁኔታ ነው።
ከብዙ ሰዎች ጋር ተገናኝተው ነበር?
እኔ በፍጹም አልተገናኘሁም። አሁንም የምናገረው ነገር በወቅቱ የነበረው ሁኔታ ማለት ነው አስታውሳለሁ። ማዘር ነበረች ሀገር ነበር እና ደግሞ ጎረቤት የባለቤት ዘመዶች አልፎ አልፎ ማለት ነው ላይክ እንደነገርኩሽ ምሳ ሰዓት አካባቢ ነበረ። የተለየ ፕሮግራም ኖሮ ሳይሆን ያው መሆን ያለበት ቡና ተፈልቶ ምናምን ይጠብቅሻል። ይህ ባህላችን ነው። የተለየ ድግስ ወይ ደግሞ ሌላ ነገር አልነበረም። በወቅቱም በዛን ሰዓት ላይ ከበለት ሚዲያም የተጠየቁት ጥያቄ ነው። ድግስ ነበረ፣ በጣም ብዙ ሰው ተሰብስቦ ነበር። ይሄ አልነበረም። የተገናኛቸው እናት ነበረች ማዘሬ፣ ከዛ ፋሚልም ነበረ። ከዛ በኋላ ጓደኞች አልፎ አልፎ የተወሰኑ ጓደኞች ነበሩ። ከዛ ውጭ የተለየ ሰው ተጠርቶ በወረቀት ይሄ ድንጋለ ተለክሶ ምናምን ይህ አይደለም። ብዙ ህብረተሰቡ የሚጠይቀው ጥያቄ ነው እና ይገርምሻል፣ አጎቴ ማለት ነው እንጅባራ ፖሊስ አዛዥ ነው አልተገናኘውም። ነገር ግን እሱ ከእኔ ጋር ባልተገናኘበት እሱ ብቻ ሳይሆንም ሌላም አጎቴ ገብተው በጣም ከእኔ ጋር ባልተገናኘበት ሁኔታ ምንም ባላገኝ በስልክ ግን በስልክ ነው ተደዋውለን እንደመጣፈን ቻለ በቃ ስራ ላይ ይችላል ሆኖ ተብሎ ያወራንበት ሁኔታ አለ። አይ ምንም ያሳሽ ነገር አለ። እሱ ወደ 20 ምናምን ቀን ከባጠያ ገብቶ ሌላኛው አጎቴም እንደዛው በኔ በኩል በማገርም ሰዎች ይህ ሰዎች ገብተው ይህንን ከቤተ ክርስቲያን ላይ ተለይተው ነው ውጭ ተብሎ ማለት ነው። ከብዙ ነገር ነው የተባለ። ከግብጽ ተልኮ ነው፣ ከህዋት ተልኮ ነው። ይህን ሁሉ የሚባልበት ሁኔታ ነበር። በጣም ያሳዝን ማለት ነው። በጣም ና በዚህ አጋጣሚ መናገር ፈልገው የሶሻል ሚዲያ አጠቃቀማችንን ስርዓት ባለው ፈር ባለው ነገር በጣም ጥሩ ይመስላል። ምክንያቱም እኔ የመጀመሪያው ቲክቶክ ኮሮና ተጠቂን ያስመሰልኩ እንደዛ መጀመሪያ ላይ ገብቷል ተብሎ በተነገረበትን ሰዓት እንደ አይነት መረበሽ እንደ አይነት ሌላ ስጋት ውስጥ አልተገባም።
አድማጮቻችን፣ ከአቶ ዋንሙ ታወቀ ጋር የተደረገው ቃለ ምልልስ በዚህ አላበቃም። ሙሉ የቃለ ምልልሱ ቅጂ በዌብሳይታችን ላይ የሚቀመጥ መሆኑን ከወዲሁ ለመናገር እንወዳለን። በኮቪድ-19 ሳቢያ ሀገራት ለከባድ የምጣኔ ሀብት ቀውስ ተጋልጠዋል። የምጣኔ ሀብታዊ ቀውስ ደግሞ ከኮቪድ-19 ወረርሽኝ በኋላም ለቀጣይ ጥቂት ዓመታት ጫና እንደሚፈጥር እየተተነበየ ነው። ኢትዮጵያስ እንደ ሀገር ምን ማድረግ አለባት ስትል ኤደን ገረመው ከምጣኔ ሀብት ባለሙያው አቶ አብዱል መናን መሐመድ ጋር አጭር ቆይታ አድርጋለች።
አቶ አብዱል መናን መሐመድ በእንግሊዝ ሀገር በኤደንብራ የቢዝነስ ትምህርት ቤት በምጣኔ ሀብት የፒኤችዲ ተማሪና የሂሳብ ባለሙያ ናቸው። የኮቪድ-19 ወረርሽኝ ከተስፋፋበት ጊዜ ጀምሮ በዓለም ዙሪያ ስለታዩትና ስለሚጠበቁት የምጣኔ ሀብታዊ ቀውሶች ኢትዮጵያ እንደ ሀገር ቀድማ በጥናት በተደገፈ መልኩ መዘጋጀት እንዳለባት ይጠቁማሉ።
ያላይ ምን ያህል ዴንጀሩ የተጋረጠባት ዴንጀር በደንብ አስተማረክ ነው። ታሰሱ ተካሄደ በኋላ በጣም ሊጎዳ የህብረት ክልል እንዴት መደንቆም ይቻላል፣ መርዳት ይቻላል የሚለው ላይ ሰፋ ያለ ለማዘጋጀት ነው። ምናልባት ሶስት ወር ከሶስት እስከ ስድስት ወር እዚያ አሁን የተዘጋጀው ምንድነው? ሶስት ወር አልሞስት ነው ካለ ሶስት ወር ነው የሚጠየቀው። ይታይ ደግሞ ይሆናል። የኢትዮጵያ መንግስትም ከሶስት እስከ ስድስት ወር ሁን አሰስ ማድረግና ለዛ ፒሪድ የሚሆን ገንዘብ የሚሰጡን አሁን ሰሞኑን እንዳስጠየቁ አይነት ጥሩ ላይ ደርስም ይችላል። በአገር ውስጥ ሚኒስ ህብረተሰቡንም መጠየቅ ይቻላል። እርዳታ ስ የሚያስቆም ፕሮጀክት ካለ በዚህ ጊዜ ማዘግየት ወይም ዲላይ ማድረግ ይችላል። የተወሰነ ፕሮጀክት ከዚህ በላይ የሚቀድም ጉዳይ ስለ ለዛ ሚሆን ፕላን ማዘጋጀት እና የፕላኑን ማስፈጸሚያ መዋቅርና መጋሪያዎችን ማውጣት ነው። የተወሰኑ እርምጃዎችን ከመውሰድ
አቶ አብዱል መናን ስርዓት ወጣቶች ከኮቪድ-19 በኋላ በሚከሰቱ ምጣኔ ሀብታዊ ችግሮች ሳቢያ በከፋ ሁኔታ ሊጎዱ ስለሚችሉ እቅዶች ሲወጡ ወጣቶችን ከግንዛቤ ውስጥ ማስገባት መረሳት የለበትም ባይ ናቸው።
ባለፈው 15 ዓመት ኢኮኖሚ አድጓል፣ ግን ስራ ፈጠራ ላይ ችግር አለ። የሚጠበቀውን ያህል ስራ አልፈጠረም። ስፔሻሊ ለወጣቱ ሪቱ የፖለቲካ አለመረጋጋት ውስጥ የሚገባቸው ለወጣቱ ስራ የለውም፣ ተስፋ የለውም፣ ስራ ከሌለው እና የጠቅላይ ሚኒስትር አብይ መንግስት ስልጣን ከመጣ በኋላ የዋለው የፖለቲካ አለመረጋጋት ውስጥ የነበረችበት መስሏል ያለው ሁለት ዓመት። አሁን መንግስት ኢኮኖሚ ሪፎርም እያካሄደ ነው፣ የኢኮኖሚ ማሻሻያ ማለት ነው። ይሄ የኢኮኖሚ ማሻሻያ ታርጌቱ ስራ ፈጠራ ነው መሆን መቻል አለበት። የለም ስራ የሚፈጥር ኢኮኖሚ ማሻሻያ መሆን አለበት። ሜይሊ ምንስቴክተር ነው ኢትዮጵያ ውስጥ ለወጣቱ ስራ ሊፈጥር የሚችለው በደንብ መለየት ያስፈልግ። እንደ ኮንስትራክሽን ነው ትልቁ ስራ ይፈጠራል። እንደ ኮንስትራክሽን ሴክተር ከመኖሪያ ቤት ግንባታ ጋር ቴናያት አዲስ አበባ ውስጥ የስራ እድል ይፈጠረው እና እንደዛ አይደንቲፋይ ማድረግ ያስፈልጋል።
በዓለም አቀፉ የምጣኔ ሀብት ቀውስ ምክንያት ኢትዮጵያ ውስጥ ከፍተኛ የሆነ የውጭ ምንዛሬ እጥረት ሊያጋጥም እንደሚችል የሚጠቅሱት አቶ አብዱል መናን ጥንቃቄ በተሞላበት መንገድ ከፍተኛ የምጣኔ ሀብት ጫና የማያሳድሩ የመንግስት ድርጅቶችን ወደ ግሉ ዘርፍ ማዛወሩ መፍትሄ ነው ይላሉ።
እንደምታየው በጣም ተለዋዋጭ የምታገኘው መረጃ በጣም ተለዋዋጭ ነው። እዚህም ቢሆን አፍሪካም ቢሆን አሜሪካ ቢሆን በጣም ተለዋዋጭ ነው። የበሽታው መንግስት የሚወስደው እርምጃ ነው የበሽታውን ስርጭት የሚወስድ ነው እና አትሊስት እንደው ረጅም ጊዜ እንኳን ማከል ማይቻል በጣም ከባድ ነው። ስብስብ ነው የረጅም ክላይንት ከአምስት እስከ አስር ዓመት ማዘጋጀት ሲ በጣም ብዙ ነገሮች ተለዋጭ ነገሮች አሉ ናት የነበረው እና ዊዝን በካኒንግ ኔ በጣም አጭር ጊዜ የሁለትና የሶስት ዓመት እቅድ ሆነ የለው ልንወጣበት የምንችለውን እቅድ በጣም ጥሩ የሆነ አሰስመንት መስራትና ለዛ የሚሆን እቅድ ማዘጋጀት ነው የሚያስፈልገው። የውጣይ ለመንግስት ኳሊፋይ ፎርም ብለው ካረጋ ቁጥር ብዙ ገንዘብ አለ። ምናልባት እሱ መልፎክስ ይረዳናል። አይ ሜክ ወርክ ኢቨንስ ትሬንድ ስትራክቸር ያለ ማለት ነው። 9 ቢሊዮን አለ። ሌሎችም አለ ወለድ ባንክ ማለት ነው። ስለዚህ ዲቨሎፕመንት አሲስታንት ቲም የተባሉ 30 አገሮች እነሱ ሀገር የሚሰጡልን ነገር ቶሎ ፑሽ ማድረግና ቢያንስ የነገ እንድናገኝ ማድረግ ነው። የሀገሪቱ ውስጥ ያለውንም ህብረተሰቡ እንዲረዳ ማድረግ የለም። በዚህ ሰዓት የገጠመን ኢኮኖሚ ክራይሲስ ነው፣ የዓለም ክራይሲስ ነው የገጠመንና እንዲረዳ ማድረግ ነው። እና አንድ እስከ 3 ዓመት የሚሆን ፕላን ማዘጋጀት ያስፈልጋል። ዛሬ ችግር በጣም ሲሪየስ የሆነ ነገር ሊገጥም ያ ችግር ሊገጥመን የሚችለው ዓለም አቀፍ ተቋማቶቹ ቶሎ ብለው የለም ለሪፎርም ብለው የገቡልን ገንዘብ እንዲሰጡ ማድረግ ነው። ፕራይቬታይዜሽንም አት ደ ሴም ታይም ጀምረናል። የተወሰነ ፕራይቬታይዜሽን መንግስት ተቋማት ከዛ የተወሰነ የውጭ ምንዛሬ ገንዘብ እናገኛለን የሚል ተስፋ ሴ ፕራይቬታይዝ ይደረጋሉ። ሌሎችም የመንግስት ተቋማት እና የተወሰኑትም እንደ ኢትዮጵያን ኤርላይንስ አለመቸኮል ነው። እንደምን ቢኮዝ ኦፍ ክራይሲስ የዋጋ ጉዳይ በጣም ዝቅ ሊልበት ይችላል። እንደዛ ኢምፓክቱ ማይቆጡት ተቋሞችን ፕራይቬታይዜሽን ማፋጠን እና የተወሰነ የውጭ ምንዛሬ የምናገኝበትንም ወይ የሀገር ውስጥ ጉዳይ በተመለከተ ደግሞ ኢኮኖሚው እንዳይወድቅ ደግሞ ተቋማቶችን ሰፖርት ማድረግ ነው። የለም ሰራተኞችን ከስራ እንዳያስወጡ መንግስት ኢመርጀንሲ።
አቶ አብዱል መናን መሐመድ ይህን ጊዜ ለማለፍ ከማንኛውም ወቅት በተለየ መልኩ መንግስት የረጅምና የአጭር ጊዜ እቅዶችን አውጥቶ በተደራጀ መልኩ መንቀሳቀስ አለበት ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናዶ አርታኢ፣ ኤልያስ አስማሪ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። ሰናይ ምሽት። Bye.